Afaan Oromootiin dabarsu asirratti raawwata. Qophii keenya boriitiin amma
ይህ የአሜሪካ ድምጽ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ ዛሬ ሰኞ ጥር 9 2014 ዓ.ም ምረት ዝግጅታችን ጀመረ። ዛሬ የማርቲን ሉተር ኪንግ ቀን በዩናይትድ ስቴትስ ይፋዊ የመንግስት ክብረ በዓል ቀን ነው። በምሽቱ ዘገባዎች እንዳስሰዋለን። የአፍሪካ ህብረት ጉባኤ በአዲስ አበባ እንዲደረግ ስለመወሰኑ፣
ይሄ የሰዎች መንገድ ይጠቅማል፣ ሎካል ኢንዱስትሪውንም ሆስፒታሊቲ ኢንዱስትሪውን ይደግፈዋል፣ ለኢሜጅም ጥሩ ነው፣ ብዙ መሪዎች ይመጣሉ፣ ሀገር ሰላም መሆኑንም በደንብ ያሳያል።
የውጭ ጉዳይ ሚኒስትር ቃል አቀባይ አምባሳደር ዲና ሙፍቲ ናቸው። በአዲስ አበባ ዩኒቨርሲቲ የህግ መምህር የሆኑት ዶክተር መሰንበት አሰፋን አስተያየት ጠይቀናል።
መደበኛ ጊዜ የምንለው በዓለም አቀፍ የዲፕሎማሲ ሰርክል ወይም ደግሞ ማዕቀፍ ውስጥ ያሉ ሰዎችን ግንዛቤ ስናይ በጣም የተሳሳተ ነው። ስለ ኢትዮጵያ ሆን ያለው የፖለቲካም የጸጥታ ሁኔታ በተመለከተ አንዱ የአፍሪካ መሪዎች የተሻለ ግንዛቤ ያላቸው እያስባሉ ኢትዮጵያ ውስጥ ያለው ሁኔታ።
እነዚህንና ሌሎች ዘገባዎችን አካተን በዛ ያሉ ቅንብሮችን እናስደምጣችኋለን። ጤና ይስጥልኝ፣ እንደምናመሻችሁ የተከበራችሁ አድማጮች። የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ብርሃን ኃይሉ ስርጭቱን ታቀናብርልናለች። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም፣ በፌስቡክ አት ቪኦኤ አማሪክ ላይ በቀጥታ ማዳመጥ ትችላላችሁ። አሁን የሰዓቱን ዋና ዋና የዓለም ዜና እናስደምጣችሁ።
ጤና ይስጥልን አድማጮች፣ እንደምናመሻችሁ። የምሽቱን የዓለም ዜናዎችን ማሰማችሁ ደረጀ ደስታ ነኝ። ዩናይትድ ስቴትስ እንደ አውሮፓ አቆጣጠር 1986 ጀምሮ የጥቁሮች መብት ታጋይና የነጻነት አቀንቃይ ማርቲን ሉተር ኪንግን የልደት በዓል መታሰቢያ እንደ አውሮፓ አቆጣጠር ጥር 17 ስታከብር የቆየች ስትሆን በዛሬውም ዕለት ይህንኑ በማክበር ላይ ትገኛለች። የዘንድሮው የልደት በዓል ለሕግ መወሰኛው ምክር ቤት የቀረበው መራጮች መብት ሕግ ባለመጽደቁ ምክንያት የጥቁሮች መብት በዘመናት ምንም ያህል አልተራመደም የሚል ከባድ ወቀሳ ባለበት ሁኔታ ውስጥ መሆኑ ተመልክቷል። አድማጮች፣ በዚህ ዙሪያ በምሽቱ የዜና ትንታኔ ዘገባዎቻችን ሰፋ ያሉ ዘገባዎችን የምናቀርብ መሆኑን እንገልጻለን። በማሊ የተባበሩት መንግስታት ድርጅት ሰላም አስከባሪ ጦር ወደ ምዕራብ አፍሪካዊቷ አገር ማሊ የሚያደርገውን በረራ ለጊዜው ሙሉ ለሙሉ ማቋረጡን የገለጸ ሲሆን፣ የአውሮፓ ህብረት ደግሞ በማሊ የአየርና የየብስ ትራንስፖርት ላይ ማዕቀብ ማስተላለፉን አስታውቋል። የተባበሩት መንግስታት ድርጅት ትናንት እሁድ ለሰራተኞቹ ባስተላለፈው የኢሜይል መልእክት ሁሉም በረራዎች ላልተወሰነ ጊዜ ተቋረጡ መሆኑን ገልጾ ከማሊ መንግስት ባለስልጣናት ማረጋገጫ ሲገኝ በረራዎቹን እንደገና እንደሚጀምር አስታውቋል። የመንግስታቱ ድርጅት ብዙዎቹ በረራዎች የሚደረጉት በማሊ ዋና ከተማና ከማዕከል ወደ ሰሜን የአገሪቱ ክፍሎች ወደሚገኙ ከተሞች መሆኑን ተመልክቷል። በመፈንቅለ መንግስት ስልጣን የጨበጠው የማሊ ወታደራዊ መንግስት በዚህ ዓመት አካሂደዋለው ያለውን ምርጫ ወደ 5 ዓመት በማስተላለፉ በርካታ የምዕራብ አፍሪካ አገሮች ማሊ ላይ ማዕቀብ የጣሉ መሆናቸውን ማስታወቃቸው ይታወሳል። በመፈንቅለ መንግስቱ ከስልጣን የተወገዱት የቀድሞ ማሊ ፕሬዝደንት ኢብራሂም አቡባከር ኬይታ አካ ትናንት እሁድ በ76 ዓመታቸው ባማኮ በሚገኘው መኖሪያ ቤታቸው ውስጥ ከዚህ ዓለም በሞት መለየታቸውን መዘገባችን ይታወሳል። ትናንት እሁድ ዩናይትድ ስቴትስን ደቡባዊ ምስራቅ ግዛት የመታውና ከፍተኛ ንፋስና በረዶ የቀላቀለው የክረምት ወጀብ ትልቅ ጉዳት ማድረሱ ተገለጸ። ከፍተኛው ወጀብ ዛፎችን የገነዳደሰ፣ ጣሪያዎችን የነቃቀለ፣ መንገዶችን በስብርባሪዎች የሞላና ብርቱ ቅዝቃዜን ያስከተለ መሆኑ ተመልክቷል። በአካባቢዎቹ የኃይል ስርጭትን ያወደመ ሲሆን ከ260 ሺህ በላይ የሚሆኑ ሰዎች በጆርጂያ፣ ሰሜን ካሮላይና፣ ደቡብ ካሮላይና እና ፍሎሪዳ ግዛቶች የሚገኙ ደንበኞችን ያለ መብራት ያስቀረ መሆኑ ተነግሯል። በሻርለት ዳግላስ ዓለም አቀፍ አውሮፕላን ጣቢያ ከ1200 በላይ የእሁድ በረራዎች የተሰረዙ ሲሆን አውሮፕላን ጣቢያው 90% የሚሆነውን በረራዎቹ መቋረጣቸው ተመልክቷል። እንደ ኖርዝ ካሮላይና እና ዌስት ቨርጂኒያ ባሉ ግዛቶች ውስጥ በአንዳንድ አካባቢዎች እስከ 11 ኢንች ወይም 30 ሴንቲሜትር በረዶ መጣሉ ተነግሯል። በቨርጂኒያ ከእኩለ ሌሊት እስከ 7 ሩብ ጉዳይ ባለው 45 ደቂቃ ጊዜ ውስጥ ብቻ 142 የትራፊክ አደጋዎች ተመዘገቡ ሲሆን 162 የሆኑ ተሽከርካሪዎች ከአገልግሎት ውጪ መሆናቸውን ባለስልጣናት ተናግረዋል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። የተባበሩት አረብ ኤምሬት ባለስልጣናት የደሃቢ ዓለም አቀፍ አውሮፕላን ማረፊያ አካል በሆነው ስፍራ የሚገኙ 3 የነዳጅ ማጠራቀሚያ ታንከሮች በድሮን መሆኑ የተገመተ ጥቃት የደረሰባቸው መሆኑን ተናገሩ። የአገሪቱ መንግስት ዜና አገልግሎት ባለስልጣናቱን ጠቅሶ እንዳስታወቀው በደረሰው ጥቃት ቢያንስ 3 ሰዎች የሞቱ ሲሆን ሌሎች 6 ደግሞ መቁሰላቸው ተመልክቷል። ከሟቾቹ 2 ህንድና 1 የፓኪስታን ዜጎች እንደሚገኙበትም ተነግሯል። ፖሊስ ሁኔታው እየተጣራ መሆኑን ቢገልጽም የየመን ሁቲዎች ዛሬ ሰኞ በሰጡት መግለጫ ወደ አረብ ኤምሬት ጠልቆ የሚገባ ጥቃት የሰነዘሩ መሆናቸውን ቢያስታውቁም ስለ ሁኔታው ግን ዝርዝር መግለጫ አልሰጡም። የዩናይትድ አረብ ኤምሬት እንደ አውሮፓ አቆጣጠር ከ2015 ጀምሮ የየመን ሁቲዎችን የሚወጋውና በሳውዲ አረቢያ የሚመራው የጦር ህብረት አባል መሆኗ ይታወቃል። ዘገባዎቹ የተገኙት ከአሶሺየትድ ፕሬስ እና አጃንስ ፍራንስ ፕሬስ ነው። የእንግሊዝ ፖሊሶች ባለፈው ቅዳሜ ዩናይትድ ስቴትስ ቴክሳስ ግዛት ዳላስ ውስጥ በሚገኝ አንድ የአይሁዳውያን ምኩራብ ውስጥ ታግተው ከነበሩ ሰዎች ጋር በተያያዘ ትናንት እሁድ 2 ወጣቶችን ይዘው ማሰራቸውን አስታወቁ። የማንቸስተር ፖሊስ 2ቱን ወጣቶች ያሰረው ከጸረ ሽብር እርምጃ ጋር በተያያዘ መሆኑን ቢገልጽም ክስ የተመሰረተባቸው ስለመሆኑ ወይም ስለ ክሱ ምንነት አልገለጸም። ያለፈው ቅዳሜ እገታውን የፈጸመው ሰው ወደ ቤተ እስራኤላውያኑ ማምለኪያ በመግባት በቀጥታ ይተላለፍ በነበረው የጸሎት ፕሮግራም ላይ በእስር የምትገኘውን ፓኪስታናዊት ኦፊያ ሰዲቅ እንድትለቀቅ ይጠይቅ እንደነበር ተገልጿል። ኦፊያ ሰዲቅ ከአልቃይዳ ጋር ግንኙነት አላት የተባለችና አፍጋኒስታን ውስጥ የዩናይትድ ስቴትስ ወታደሮችን ለመግደል ሞክራለች በሚል እንደ አውሮፓ አቆጣጠር በ2010 86 ዓመት የተፈረደባት መሆኗ ተነግሯል። ፓኪስታናዊቷ የኒውሮ ሳይንቲስት ኦፊያ በቴክሳስ የፌዴራል እስር ቤት ውስጥ የምትገኝ መሆኑም ተመልክቷል። የዩናይትድ ስቴትስ ባለስልጣናት ወደ ምኩራቡ በመግባት 4ቱን ሰዎች ላይ እገታውን የፈጸመውን ሰው የ44 ዓመቱ ማሊክ ፌይዛል አክራም ሲሆን የእንግሊዝ ዜጋ መሆኑን አስታውቀዋል። ጸጥታ አስከባሪ ኮማንዶዎቹ ህንፃውን ወረው ፍጻሜ እስኪሆን ድረስ እገታው ለ10 ሰዓታት የቆየ መሆኑ ተነግሯል። ከምኩራቡ ውስጥ የተኩስ ድምፅና ፍንዳታ ተሰምቶ እንደነበር የተገለጸ ሲሆን አጋቹ በኤፍቢአይ አባላት መገደሉ ተገልጿል። ፕሬዚደንት ጆ ባይደን ድርጊቱ ገና የሚጣራ ቢሆንም የጸጥታ አስከባሪዎቹ በወሰዱት እርምጃ ታጋቾቹ በሙሉ መለቀቃቸውና ሁኔታውን በቁጥጥር ስር በመዋላቸው ምስጋና አቅርበዋል። ባይደን ማንም ሰው እዚህ አገር ላይ በጥላቻ ተነሳስቶ በተለይ በጸረ ሴማዊነትና አክራሪነት የሚያደርገውን እንቅስቃሴ ሁሉ አንታገስም ማለታቸውም ተገልጿል። በቻይና አንድ ቤተሰብ አንድ ልጅ ብቻ እንዲወልድ የሚያዘው የረጅም ጊዜ ፖሊሲን የሚያላላ መመሪያ የወጣ ቢሆንም የኮሚኒስት ፓርቲው እንደ አውሮፓ አቆጣጠር በ1949 ስልጣን ከተረከበ ወዲህ በቻይና የውልደት መጠን በከፍተኛ ሁኔታ እየቀነሰ መምጣቱ ተመለከተ። ከብሔራዊው የስታቲስቲክስ ቢሮ ዛሬ የወጣው ዘገባ እንዳመለከተው የቻይና ህዝብ ብዛት እንደ አውሮፓ አቆጣጠር በ2021 መጨረሻ 1.4 ቢሊዮን ላይ ቆሟል። በተባለው የ2021 ዓመት ውስጥ የተወለዱት 10.6 ሚሊዮን ህጻናት ሲሆኑ 1000 ቻይናውያን የወለዱት 7.52 ብቻ መሆናቸው ተመልክቷል። በቀደመው የ2020 ዓመት የተወለዱት 12 ሚሊዮን ህጻናት የነበሩ ሲሆን ከ1000ዎቹ ቻይናውያን መካከል የወለዱት 8.52 መሆናቸው ተገልጿል። በዚህ ስሌት መሰረት የቻይና ህዝብ እድገት ከቀደመው ዓመት ጋር ሲነጻጸር በ0.34 መቀነሱ ተመልክቷል። አዲሱ የቻይና ፖሊሲ አንድ ቤተሰብ ወይም ጥንዶች እስከ 2 ልጅ መውለድ የሚችሉ መሆኑን ቢፈቅዱም እየተወደደ የመጣው ኑሮ ብዙዎቹን ተጨማሪ ልጅ ከመውለድ ያገዳቸው መሆኑን ተዘግቧል። ለምሽቱ የተመደበው የዜና ሰዓት በዚህ አበቃ። ከቀሪዎቹ ዝግጅቶቻችን ጋር አብራችሁን ቆዩ።
ደረጀ ደስታን ለዜናው አመሰግናለሁ። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ሰኞ ጥር 9 2014 ዓ.ም ዝግጅታችንን ነው ከአሜሪካ ድምጽ እየተከታተላችሁ ያላችሁት። ዛሬ የማርቲን ሉተር ኪንግ ቀን በዩናይትድ ስቴትስ ይፋዊ የመንግስት ክብረ በዓል ነው።
I have a dream that my four little children will one day live in a nation where they will not be judged by the color of their skin but by the content of their character. I have a dream today.
አንድ ቀን አራቱ ትንንሽ ልጆቼ በቆዳቸው ቀለም ሳይሆን በማንነታቸው በሚለኩባት አገር እንዲኖሩ ይታየኛል።
የዛሬ ካስተናዳናቸው ዝግጅቶች የተቀነጨበ ነው። ሙሉን በሁለተኛው አጋማሽ እናስደምጣችኋለን። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን amharic.voanews.com @voanews የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። አሁን ወደ ዕለቱ አብይ ርዕስ ዘገባችን እንለፍ። የአፍሪካ ህብረት ጉባኤ በዚህ ወቅት የህብረቱ ዋና መቀመጫ በሆነችው አዲስ አበባ በአካል እንዲካሄድ መወሰኑ ከንግድና ምጣኔ ሀብት ጥቅም ባለፈ ዲፕሎማሲያዊና ፖለቲካዊ አንደምታ እንዳለው ተገለጸ። ጉባኤው በኢትዮጵያ መካሄዱ የሀገሪቱን ሰላም ማሳያ እንደሆነ የውጭ ጉዳይ ሚኒስቴር ቃል አቀባይ ለአሜሪካ ድምጽ ገልጸዋል። በአዲስ አበባ ዩኒቨርሲቲ የህግ መምህር የሆኑት ዶክተር መሰንበት አሰፋ ደግሞ በዚህ ጊዜም ቢሆን ጉባኤው አዲስ አበባ ውስጥ በአካል እንዲደረግ መወሰኑ የአፍሪካ መሪዎች ከሌሎች መሪዎች በተለየ የኢትዮጵያን ሁኔታ መረዳታቸውን የሚያሳይ ነው ብለዋል። ኬኔዲ አባተ ዝርዝራለው።
ከኮቪድ-19 ወረርሽኝ በኋላ የአፍሪካ ህብረት ጉባኤ መደበኛ ስብሰባ ለመጀመሪያ ጊዜ በአካል በመገናኘት በአዲስ አበባ እንዲካሄድ መሪዎች መወሰናቸው ተገልጿል። ስብሰባው በአዲስ አበባ እንዲካሄድ የአህጉሪቱ መሪዎች ያሳለፉትን ውሳኔ በማድነቅ መግለጫ ያወጡት ጠቅላይ ሚኒስትር አብይ አህመድ የኮቪድ-19ን መስፋፋትና ወቅታዊውን የጸጥታ ሁኔታ እንደ ምክንያት በማንሳት የአፍሪካ ህብረት ጉባኤ በአዲስ አበባ እንዳይካሄድ እንቅስቃሴ ሲያደርጉ የቆዩ አካላት እንደነበሩ ጠቅሰዋል። ጉባኤው በአዲስ አበባ መካሄዱ የሚኖረውን ትርጉም የተገነዘቡና ኢትዮጵያ በአፍሪካ ጉዳዮች ላይ ያላትን ጠንካራ አቋም ለአፍሪካ ህብረት እውን መሆን ያበረከተችውን አስተዋጽኦና የአፍሪካ ጉዳዮች በአፍሪካውያን እንዲታዩ ላላት የጸና መርህ ከፍ ያለ ዋጋ የሰጡ ያሏቸው የአፍሪካ መሪዎች ጉባኤው በአዲስ አበባ መካሄዱን መርጠዋል ሲሉም ገልጸዋል። በዚህም ኢትዮጵያ ደስ ተሰኝታለች ነው ያሉት ጠቅላይ ሚኒስትር አብይ ባወጡት መግለጫ። ትናንት ምሽት ለኢትዮጵያ ዳያስፖራ አባላት በተደረገ የእራት ግብዣ ላይ ተገኝተው የሰሞኑን የእስረኞች መፈታት በተመለከተ ባደረጉት ንግግር ደግሞ ጉባኤው በአዲስ አበባ እንዲካሄድ የተላለፈው ውሳኔ ከዚሁ የእስረኞች መፈታት ጋር ግንኙነት እንዳለው አመልክተዋል።
እስረኛ ስንፈታ ቀድሞ የጨኸው እኮ የተፈታለት አካል ነው። ይሄን ታቃላችሁ? ቀድሞ የጮሆ የተፈታለት አካል ነው። ምክንያቱም እስረኛ ባንፈታ ኖሮ እናንተም እግረ ደረቅ ተሆኑ ነበር። የኤዩ ሳሚት ቢያንስ ይሰረዝ ነበር። እግረ እርጥብ ሆናችሁ አገራችሁ መጣችሁ። የዘንድሮ ኤዩ ሳሚት አፍተር 2 ዊክስ የሚካሄደው ፊዚካሊ እዚህ እንዲደረግ የተወሰነበት ዋናው ምክንያት ኢትዮጵያ በሚባለው ልክ አይደለችም። በብዙ ሺህ የሚቆጠር ዲያስፖራ ሄዶ በሰላም እየተዝናና ነው ያለው። እስረኛ እየተፈታ ነው ያለው። ተስፋ ያለው ሀገር ነው የሚል ነገር ስለፈጠረ ነው የኤዩ ሳሚት እንዲደረግ የተወሰነው። ቀላል ፈተና ግን አልነበረም።
ጉባኤው በዚህ ወቅት በአዲስ አበባ እንዲካሄድ የተላለፈውን ውሳኔ በተመለከተ ለአሜሪካ ድምጽ አስተያየታቸውን የሰጡት በአዲስ አበባ ዩኒቨርሲቲ የህግ መምህር የሆኑት ዶክተር መሰንበት አሰፋ ውሳኔው የአፍሪካ መሪዎች ኢትዮጵያን የተሻለ መረዳታቸውን እንደሚያመለክት ገልጸዋል።
ይመስለኝ አንደኛ የሚዲያ ሪፖርቲንግም የሁሉ ነገር ባይዘወይ ያንድን ሀገር ወቅታዊ ሁኔታን በእውነታው ለማወቅ የሚያስረዳ ነገር አይደለም። መደበኛ ሚዲያ ምንድነው በአለም አቀፍ የዲፕሎማሲ ሰርክል ወይም ደግሞ ማዕቀፍ ውስጥ ያሉ ሰዎችን ግንዛቤ ስና በጣም የተሳሳተ ነው። ስለ ኢትዮጵያ አሁን ያለው የፖለቲካም የጸጥታ ሁኔታን በተመለከተ አንዱ የአፍሪካ መሪዎች የተሻለ ግንዛቤ ያላቸው ብዬ አስባለሁ ኢትዮጵያ ውስጥ ስላለው ሁኔታ። ሁለተኛና እኔ በጣም ሲግኒፊካንት ወይም ደግሞ ትልቅ አንደምታ አለው ብዬ ባስበው ኢትዮጵያ የፓን አፍሪካኒዝም የቅኝ ግዛትን ነጻነት ነጸብራቅ ናት። ይሄ ማንም የሚክደው ሀቅ አይደለም። ስለዚህ የስብሰባው እዚህ መካሄድ ኢትዮጵያ የፓን አፍሪካኒዝም ሴንተር ናት፣ መሰረት ናት። ስለዚህ የኢትዮጵያንም ሰፖርት የማድረግ ነው፣ ችግሮች ቢኖር አጋርነትን የማሳይ መንፈስ ያለው ነገር ውሳኔ ይመስለኛል። ስለዚህ ይሄ ትልቅ ይሄን ደግሞ በጎ ነገር አድርገን መውሰድ መቻል አለብን።
ጉባኤው በአዲስ አበባ መካሄዱ የሚኖረውን ጠቀሜታም ዶክተር መሰንበት አብራርተዋል።
የአፍሪካ ህብረት የመሪዎቹን ጉባኤ ወስኖ አዲስ አበባ ውስጥ እንዲደረግ ማድረጉ አይ ቲንክ ትልቅ ከምናገኘው ኢሚዲየት የሆነ የኢኮኖሚ እና የሆስፒታሊቲ ሌሎች አይነት ጥቅሞች በተጨማሪ ትልቁ ነገር የዲፕሎማሲ የፖለቲካ ጥቅም አለው ብዬ አስባለሁ። ሀገሪቱ ያው አሁን በሰሜን በሀገራችን ክፍል ባለው የጸጥታ ችግር ምክንያት መደበኛ የውጭ ሀገር ሚዲያዎችም ስለ ኢትዮጵያ ሪፖርት የሚያደርጉበት ኢሜጅ በጣም የተሳሳተ ነው። ኦፍኮርስ ችግሮች እንዳሉ ይታወቃል፣ ግን ደግሞ መልካም አጋጣሚዎችም ኢትዮጵያ ውስጥ እንዳሉ ብዙ ሰዎች እናምናለን። ሶ ሰላም ያለው የጸጥታ መዋቅሩ ደግሞ በአስተማማኝ ሁኔታ እንደዚህ አይነት ትልልቅ መድረኮችን የሚያካሂድ ኮንፊደንስ ኢንፍራስትራክቸሩን ብቃት፣ የሴኩሪቲ ስትራክቸሩን ብቃት የሚያስመሰክር ይመስለኛል።
የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ዲና ሙፍቲ በሰጡን አስተያየት ደግሞ ይህም ብለዋል።
ብዙዎቹ ሀገሮች ኮሮናን ምክንያት አድርገው ቨርቹዋል ለማድረግ ነበረ። ያው ቨርቹዋል የተባለው ነገር ቀርቶ ፊዚካል ነው፣ እዚሁ ከተማ ነው የሚሆነው። ይሄ የሰዎች መምጣት ይጠቅማል፣ ሎካል ኢንዱስትሪውንም የሆስፒታሊቲ ኢንዱስትሪውን ይደግፈዋል። ለኢሜጅም ጥሩ ነው፣ ብዙ መሪዎች ይመጣሉ፣ ሀገር ሰላም መሆኑንም በደንብ ያሳያል።
የአፍሪካ ህብረት ጉባኤ የመሪዎች ስብሰባ ወትሮውን በአመት ሁለት ጊዜ የሚካሄድ ሲሆን ከነዚህም አንዱ በአመቱ አጋማሽ በመደበኛነት በአዲስ አበባ በሚገኘው የህብረቱ አዳራሽ የሚካሄድ መሆኑ ይታወቃል። ይሁን እንጂ ላለፉት 3 አመታት በኮቪድ ወረርሽኝ ምክንያት ጉባኤው በበይነመረብ ነበር ሲካሄድ የቆየው። የአሁኑ 35ኛው የአፍሪካ ህብረት ጉባኤ እንዲሁም 40ኛው የስራ አስፈጻሚዎች ምክር ቤት መደበኛ ስብሰባ ታዲያ ከጥር 25 እስከ 29 በአዲስ አበባ በአካል እንዲካሄድ ተወስኗል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
አድማጮች የሰማችሁት የዕለቱን አብይ ርዕስ ዘገባችንን ነበር። የትንታኔው መጽሔት ይቀጥላል። በኢትዮጵያ የተፈጠረው የጸጥታ ችግር የማዕድን ልማት ላይ ተጽዕኖ መፍጠሩን የማዕድን ሚኒስቴር አስታወቀ። በተለይ በቤንሻንጉል ጉሙዝ ክልል ላለፉት 6 ወራት በጸጥታ ችግር ምክንያት የእብነበረድ ማዕድን ሳይመረት መቅረቱን ሚኒስቴር መስሪያ ቤቱ ገልጿል። የውጭ ምንዛሪ የገቢ ምንጭ የሆነውን ማዕድን በተፈለገው መጠን እንዳይመረት እንቅፋት የሆኑትን ችግሮች ለመፍታት የማዕድን ሚኒስቴር ከተለያዩ የሚመለከታቸው አካላት ጋር ስምምነት ላይ መድረሱም ተገልጿል። ሚኒስትር ዴታው አቶ ሚሊዮን ማቴዎስ እንደተናገሩት በማዕድን ልማት አካባቢዎች ያለውን የጸጥታ ችግር ለመፍታት ከጸጥታው ሴክተር ጋር ስምምነት ላይ ተደርሶ ወደ ስራ እየተገባ ነው ብለዋል። ፀሐይ ዳምጠው ዝርዝር አላት።
የቤንሻንጉል ጉሙዝ ክልል የማዕድን ልማት ኤጀንሲ ዋና ዳይሬክተር አቶ አስሪ ኢብራሂም እንደተናገሩት በክልሉ በብዛት የሚገኘው የእብነበረድ ማዕድን አንድም በጸጥታው ምክንያት፣ ሌላው ደግሞ በሎጂስቲክ ችግር ሳይመረት ቀርቷል ሲሉ ገልጸዋል።
የእብነበረድ ማዕድን እንደው በሀገር ደረጃ ትልቅ አስተዋጽኦ ከሚያበረክቱ አንዱ ማዕድናት አይነት ነው። ክልላችን ደረጃ በሶስቱም ዞኖች ላይ ይገኛሉ። በተወሰኑ ወረዳዎች ላይ በመተከል ዞን ላይ ያለው እብነበረድ ማዕድናት ከዛሬ 2 ዓመት ወደ ምርት ያልተገባበት ሁኔታ ነው ያለው። ምክንያቱም ካለው የጸጥታ ችግር አኳያ። በሁለተኛ ደረጃ አሶሳ ዞን ጉድግሉ ወረዳ ይባላል። ከማሺ ዞን ሰዳል ወረዳ ጋር የሚያዋስ ወረዳ ነው። ግን በከፍተኛ ደረጃ የእብነበረድ ክምችት ያለበት ቦታ ነው። እሱም የእብነበረድ ቦታ በዚህ ዓመት ውስጥ ወደ ምርት ያልተገባበት ሁኔታ ነው ያለው። በርካታ ፍቃዶች አሉ እዛ ጋር። የጸጥታ ሁኔታው ትልቅ ስጋት የሆነበት ሁኔታ ነው ያለው። የመንገድ ችግር አለ። በዚህ ዓመት ያልተመረተበት ሁኔታ ነው ያለው ማለት ነው።
ኢትዮጵያ በ2014 ዓ.ም በስድስት ወር ውስጥ ከማዕድን ልማት ከ527 ሚሊዮን ዶላር በላይ ለማግኘት አቅዳ ወደ 283 ሚሊዮን ዶላር ብቻ ማግኘቷን የማዕድን ሚኒስቴር መረጃ ያመላክታል። በሀገሪቱ አንዳንድ አካባቢዎች ላይ በተፈጠረው የጸጥታ ችግር የማዕድን ምርቶችን በተፈለገው ደረጃ አምርቶ ለገበያ ማቅረብ አዳጋች መሆኑም ተገልጿል። አሁን ባለው ሁኔታ የክልሉ መንግስት ከፌዴራል የማዕድን ሚኒስቴር ጋር በመሆን ዘርፉን የገጠሙ ችግሮችን ለመፍታት እየተሰራ ነው ሲሉ አቶ አስሪ አክለዋል።
በቅንጅት ነው እየሰራ ነው ያለ ነው ከፌዴራል መንግስት ጋር። ሁለተኛ በክልሉ መንግስት የሚሰሩ ስራዎች ጸጥታው ማስከበር ነው። ጸጥታ ኃይሉን የማስገባት እርምጃ የመውሰድ ህዝቡን ወደ ነበረበት የማቋቋም ከተፈናቀሉበት ቦታዎችን የመመለስ በርካታ ስራዎች በክልሉ መንግስት የተሰራ ነው ያለው። እነኚህ ስራዎች ደግሞ በጋራ ከፌዴራል መንግስት ጋር በተወሰኑ ቦታዎች ላይ ማለትም እንዳጠቃላይ የእብነበረድ ምርቱ ያለባቸው ቦታዎች ላይ የተወሰኑት ቦታዎች ካም ተደርጎ ይሄን ስቴቢሊቲ ከተፈጠረ በኋላ የተገኘው ውጤት ድል እንዳይቀለበስ እዚያው አካባቢ ላይ ካምፖች የተደረጉ ወደ ማምረት ስራ የሚሰራበት ሁኔታ የክልሉ መንግስት በከፍተኛ ደረጃ እየሰራ ይገኛል።
በተመሳሳይ በኦሮሚያ ክልል የማዕድን ልማት በታቀደው ደረጃ አልተሳካም ያሉት ደግሞ በኦሮሚያ ማዕድን ልማት ቢሮ የፍቃድና የማዕድን አስተዳደር ዳይሬክተሬት የሆኑት አቶ ዘውዱ ታደሰ የወርቅ ምርት ላይ ግን መሻሻል ይታያል ሲሉ ገልጸዋል።
በተለይ እዚህ የውጭ ምንዛሪን ከሚያስገኙት መካከል አንዱ የወርቅ ምርት ነው። ወርቅን በተመለከተ በዚህ 6 ወር ውስጥ ወደ 2133 ኪሎ ፕሮግራም ለብሔራዊ ባንክ ሊቀርብ ይችላል ማለት ነው። ከዚህም ያው ብዙ የውጭ ምንዛሪ እንደተገኘ ነው።
በሌሎች ክልሎችም በጸጥታ ችግር ምክንያት የተስተጓጎለ የማዕድን ልማት ስራዎችን መልሶ ለማስቀጠል እየተሰራ መሆኑን ሚኒስቴር መስሪያ ቤቱ ገልጸዋል። የማዕድን ሚኒስትር ዴታ አቶ ሚሊዮን ማቴዎስ እንዳብራሩት በክልሎች ውስጥ በዘርፉ ዙሪያ እየተጋረጡ ያሉትን ችግሮች ለመቅረፍ ሚኒስቴሩ ትኩረት ሰጥቶ እየሰራ ነው ብለዋል። በቅርቡም የጸጥታው ችግር በዘርፉ ላይ ባሳደረው ጫና እልባት ለመስጠት እየሰራ ነው ሲሉ ገልጸዋል።
ዋናው ጉዳይ ከጸጥታ አንጻር አሁን ወደ ተግባራዊ እንቅስቃሴ ውስጥ መግባት ነው። ይህን ለማድረግ ከሚያስፈልጉ ጉዳዮች ውስጥ አንዱ ከጸጥታ መዋቅር ጋር የጋራ መግባባት ላይ መድረስ ነው። ሁለተኛ ስምርት ነው። ስምርት ለማድረግ ሎጂስቲክ አሁን በእጃችን ነው የሚገኘው ማለት ነው። አንዳንድ አካባቢዎች ላይ ስምርቶች ጭምር ተለይቷል ማለት ነው። እነዚህ በውድ ዋጋ የገዛናቸው የሎጂስቲክ አቅሞቻችን በአግባቡ ውጤት በሚያገኙ መልኩ ስምርት ማግኘት አለባቸው። ስለዚህ እነዚህን በሙሉ ጨርሰን በአሁኑ ጊዜ ስምርታቸውንም ጭምር ለይተን ወደ የትኛው አካባቢ እንደሚሰማሩ ስለለየን በቀጣይ ለኮንስትራክሽን ኢንዱስትሪ ግብአት የሚሆኑ አንዳንድ ትልልቅ የእብነበረድ ምርት ሳይመረት ነው የቆዩ እነዚህን ጭምር መልክ ማስያዝ ይገባናል። ከወርቅ ምርት ጋር ተያይዞ ያሉ ችግሮችን መቅረፍ አለብንና እነዚህን አሁን ባለው የአመራር ትኩረትና አጠቃላይ ከክልሎች ጋርም ጭምር ያለው የቅንጅት ስራ ላይ ያለው መግባባት ውጤት ያመጣል ብለን ነው የምንጠብቀው።
አቶ ሚሊዮን አክለውም ከፍተኛ የውጭ ምንዛሪ ወጪ የሚያስቀር የግንባታ ጥሬ እቃዎችን በሀገር ውስጥ በማምረት ምንዛሪውን ለማስቀረት በታቀደው መሰረት አዳዲስ ለሆኑ የከሰል ድንጋይ አምራቾች ፍቃድ መሰጠቱን ገልጸዋል። ይህም የሀገር ውስጥ የሲሚንቶ ምርት ፍላጎትን ለማሟላት ዋነኛ መፍትሄ ነው ሲሉም አክለዋል። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን የአማርኛ ቋንቋ አገልግሎት ዝግጅታችንን ነው። ወደ ተከታዩ ዘገባችን እንውሰዳችሁ። ቁጥራቸው የበዛ በውጭ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያዊ ማህበረሰብ አባላት በአማራና አፋር ክልሎች የወደሙ ንብረቶችን ለመገንባት ድጋፍ እንደሚያደርጉ ተገለጸ። ባህር ዳር ተገኝተው በመልሶ ግንባታ ላይ ከአማራ ክልል ከፍተኛ አመራሮች ጋር የተወያዩ እነዚህ የማህበረሰብ ክፍሎች የህወሓት ታጣቂዎች ተቆጣጥረዋቸው በነበሩ የአማራና የአፋር ክልል ከተሞች አውድመዋቸዋል የተባሉ ቦታዎችን ከጎበኙ በኋላ ከመንግስት ጎን በመሆን በመልሶ ግንባታው ድጋፍ እንደሚያደርጉ ቃል ገብተዋል። አስቴር ምስጋናው ዝርዝር አላት።
በጉብኝታቸው ወቅት በተመለከቱት የውድመት መጠን እጅግ ማዘናቸውን የገለጹት ከዩናይትድ ኪንግደም በርሚንግሃም ከተማ ባህር ዳር የተገኙት አቶ ወርቅሁን መቅጫ ናቸው።
ትምህርት ቤቶች ላይ፣ ጤና ተቋማት ላይ እና የጤና ተቋማት ደግሞ ማንኛውም ሲቪሎች የሚጠቀምበት ነው። ከወታደር ጋር ግንኙነት ከዚህ ከፖለቲካው ጋር ግንኙነት ያለው ነገር አይደለም። ትምህርት ቤት ከዚህ ከነዚህ ጋር ነገር እነዚህን ነገሮች ማጥፋት ማለት ምን ማለት እንደሆነ አይገባኝም። የጥፋቱ ብቻ ሳይሆን እኛ ኢትዮጵያውያኖች ይህ ነበር ወይ ባህላችን፣ ተፈጥሯችን፣ ግብረ ገብ እንትናችን፣ የአስተዳደጋችን እሴታችን ይሄ ነበር ወይ? እንዴት ይሄ እሴታችን በዚህ ጊዜ ውስጥ ከሰውነት ባህሪ ውጪ ሊሆን እንዴት ቻለ የሚለው ነገር ነው እና በጣም ያሳሰበኝና
ከዩናይትድ ስቴትስ ኮሎራዶ ግዛታችሁና በሃሽታግ ኖሞር እንቅስቃሴ ላይ ተሳታፊ መሆኗን የገለጸችው ወጣት ሂሩት በቀለ የተመለከተችው የጉዳት መጠን በማህበረሰቡ ላይ የከፋ በደል ማድረሱን ትናገራለች።
ያው አገራችን ጥሪ ባደረገችው መሰረት፣ ጠቅላይ ሚኒስትር በጠሩት መሰረት መተናል። በጣም ያማል። እህቶቻችን ላይ የተደረሰው ግፍ፣ በ85 ዓመት መነኩሴ ላይ የተደረገው ግፍ፣ የፈረሰው ትምህርት ቤት፣ በቃ አማራ ክልል፣ አፋር ክልል ድቅቅ ብሎ እንዳይነሳ ተደርጎ ቲፒኤልኤፍ ያደረገው ጉዳት አሞኛል። በጣም ያማል። ሳስበው እንቅልፍም አይወስደኝም እና ኦንሊ ቲንግ ሆፕ የማደርገው ምን የሆነ ነገር አድርጌ እነዛን እህቶቼን አይዟችሁ ብዬ በእውቀቴም በጉልበቴም በምችለው ሁሉ ሀልፕ ሳረግ ነው ልሽርልኝ የሚችለው።
ወደ አማራ ክልል የመጣው በውጭ የሚኖረው ማህበረሰብ ቁጥር ከፍተኛ መሆኑን የገለጹት የአማራ ክልል ዲያስፖራ ማህበር ሰብሳቢ አቶ ሀብታሙ አዱኛ በመልሶ ማቋቋምና ማልማቱ ሂደት ተባባሪ እንደሚሆኑ ቃል መግባታቸውን ተናግረዋል።
እንደው እኔ ከጠበቅኩት በላይ ነው የመጣው። ቁጥርም ከጠበቅነው በላይ መጣው። ሰው ቁሞ ነበረ መድረኩን ሲሳተፍ የነበረው። የተነጋገርንበት አጭር አጀንዳም ይህን የተጎዳ አካባቢ እንዴት መልሰን እንገንባ፣ እንዴት የተጎዳውን ህብረተሰባችን እንደግድ በሚል ነው ትኩረት አድርጎ ዲያስፖራ የነበረው እና ሁሉም በግሩፕ ክሊኒኮችን ለመጠገን የህክምና ቁሳቁስ ይዞ በመምጣት ገንዘብ ይዞ በመምጣት ድጋፍ እያደረገ ነው ያለው። ቀሪውም ጊዜ የዚህ የድጋፍ ጊዜ ነው የሚሆነው። አሁን ትኩረታችን በሙሉ የተጎዱ አካባቢዎችን፣ ወገኖችን መደገፍ፣ የፈረሱ ተቋማትን እንደገና መገንባት ላይ ስራ እየተሰራ ነው ያለው። በዚህ ደረጃ ዲያስፖራው በአንድ ሀሳብ በአንድ አላማ ላይ ተሰባስቦ አይቻላቅም። እስከዛሬ ባለው ሁኔታ ውጭ የነበረውን ነገር ነው መጥቶ የደገመው። በዲፕሎማሲ መልኩ ለሀገሩ ዘብ ቆሞ የነበረ እዚህ መጥቶ ደግሞ በከፍተኛ ቁጭት በተለይ የተጎዱ አካባቢዎችን ሲያይ ከጠበቀው በላይ ነው በቃ እና ያለውን ነገር በሙሉ ነው እየሰጠ ያለው በቃ።
ከበርሚንግሃም የመጡት አቶ ብርቃየው መግጫ ከመልሶ ማልማቱ በተጨማሪ መሰራት ይገባል ስለሚሉት ስራ ሀሳባቸውን ሲገልጹ፣
መልሶ መገንባቱ ቤትን መገንባት ድንጋይ መካብ ነው፣ ሲሚንቶ መቆለል ነው፣ ወንበር መግዛት ነው፣ ጠረጴዛ መግዛት ነው፣ የተለያዩ ቁሳቁሶችን ማምጣት ነው። እነዚህ ነገሮች ቀላሎች ናቸው፣ ግን በመጀመሪያ ከዛ በፊት ግን መሰራት ያለበት መልሰን መገንባት ያለብንና እንደ ኢትዮጵያውያን እንደ ሰው መገንባት ያለብን ግን የሰው ልጅ አእምሮ ላይ የወጣቶቹ ላይና ይህ በኢትዮጵያ ውስጥ የሰረጸው ከፍተኛ የሆነ የጥፋት የዘር ፖለቲካ ከኢትዮጵያ ውስጥ መጀመሪያ መጥፋትና እሱ ላይ ነው አተኩረን መስራት ያለብን። እሱ ላይ አተኩረን ሰርተን ኢትዮጵያውያን እንደ ኢትዮጵያዊ በፊት እንደነበረን እሴትና ባህላችንን በዓለም ላይ እንታወቅበት የነበረውን በጎ ምግባር መመለስ ከቻል፣ እዛ ላይ ሁላችንም ተረባርበር መስራት ከቻል፣ ሁሉም ወደ ህሊናው ተመልሶ እዛ ላይ መስራት ከቻል፣ ይህ የመልሶ መገንባቱ ነገር ቀላል ነው ብዬ ነው ማስበው። ይኔት
የአማራ ክልል ርዕሰ መስተዳደር ዶክተር ይልቃል ከፋለ የሀገራቸውን ጥሪ አክብረው የመጡ በውጭ የሚኖሩ ኢትዮጵያውያን ጋር በመልሶ ግንባታ ዙሪያ በስፋት መክረዋል። ጥሪውን አክብረው ለመጡትም በዚሁ መድረክ ምስጋና አቅርበዋል።
ዲፕሎማሲ ስራችን በሌሎች ብልጫ በተወሰደበት ወቅት ራሳችሁን አደራጅታችሁ ጊዜያችሁንና ገንዘባችሁን መስዋዕት አድርጋችሁ ኢትዮጵያ በዲፕሎማሲ ህብረትን ተበላጭነት እንደገና ለመመለስ ያለንን ህዝብ መረጃ በመስጠት ኖር በሚል በቃ እንግዲህ በሚል በመፍጠር ወደ አፍሪካዊነት ማማ ኢትዮጵያን ለማሳደግ የሰራችሁ ስራ በታሪክ የሚወሳ በመሆኑ በዚህ መድረክ ማመስገን እንፈልጋለን።
የመንግስትን ጥሪ ተቀብሎ ወደ ሀገር ቤት የገባው በውጭ የሚኖር ማህበረሰብ አሁንም የአይነትና የገንዘብ ድጋፍ እያደረገ መሆኑን የገለጹት የአማራ ክልል የዲያስፖራ ማህበር ሰብሳቢ አቶ ሀብታሙ አዱኛ የድጋፉ መጠን ተጠንቶ ግምቱ ለህዝብ ይፋ ይደረጋል ብለዋል። ለአሜሪካ ድምጽ አስቴር ምስጋናው ባህር ዳር።
ወደ ተከታዩ ዘገባችን እንውሰዳችሁ። የተባበሩት መንግስታት ድርጅት ለአስቸኳይ ጊዜ እርዳታ ካስቀመጠው 150 ሚሊዮን ዶላር በማውጣት በ13 የአፍሪካ፣ እስያ፣ አሜሪካና መካከለኛው ምስራቅ ሀገራት የገንዘብ ችግር ላጋጠማቸው የሰብአዊ እርዳታ ስራዎች ድጋፍ ሊያደርግ መሆኑን አስታውቋል። ሊሳ ሽላይን ከጄኔቫ ያደረሰችን ዘገባ ነው። ስምንሽ የቆየ ታቀርበዋለች።
በከፍተኛ ሁኔታ የገንዘብ ችግር ያጋጠማቸው ቀውሶች ከሚገኙባቸው ሀገራት መካከል ሶሪያ፣ ዲሞክራቲክ ሪፐብሊክ ኮንጎ እና ሱዳን ቀዳሚ ተጠቃሽ ናቸው። በእነዚህ ሀገራት ህይወት አድን ሰብአዊ ስራዎችን ለመስራት እንዲቻል ታዲያ እያንዳንዳቸው ከ20 እስከ 25 ሚሊዮን ዶላር የሚደርስ ድጋፍ ይደረግላቸዋል። ከአስር ዓመት በላይ ግጭት እያስተናገደች ባለችው ሶሪያ የተደረገው ዓለም አቀፍ ድጋፍ አብዛኛው ለብክነት ተዳርጓል። ወደ 13 ሚሊዮን የሚጠጉ ሶሪያውያን ስደተኞችና ተፈናቃዮች መሰረታዊ የሆነ ድጋፍ በማጣት በከፍተኛ ስቃይ ውስጥ ይኖራሉ። በዲሞክራቲክ ሪፐብሊክ ኮንጎ ያለው ሰብአዊ ቀውስም እንዲሁ ረጅም ጊዜ ያስቆጠረና እጅግ ውስብስብ ነው። በዚህም ምክንያት በሚሊዮን የሚቆጠሩ ሰዎች ግጭቱ ባስከተለው መፈናቀል፣ ወረርሽኞችና አጣዳፊ ረሃብ ይሰቃያሉ። በተመሳሳይ በሱዳን የፖለቲካ ለመረጋጋቱ በጨመረና በሀገሪቱ የሚከሰቱ የጎርፍ አደጋዎች፣ የምግብ ዋጋ ግሽበትና አዳዲስ በሽታዎች በተባባሱ ቁጥር ሰብአዊ ቀውሱ እየጨመረ መሄዱን የተባበሩት መንግስታት ድርጅት አስጠንቅቋል። በመንግስታቱ ድርጅት የሰብአዊ ድጋፎች ማስተባበሪያ ጽህፈት ቤት ቃል አቀባይ የሆኑት ጄንስ ላርክ እንደሚያስረዱት የአስቸኳይ ጊዜ እርዳታ አስተባባሪ የሆኑት ማርት ማርቲን ግሪፊትስ እንዲሰጥ ያደረጉት የገንዘብ እርዳታ ከዚህ በፊት ከተደረጉ እርዳታዎች ከፍ ያለ ሲሆን ባለፈው አመት ከተሰጠው 135 ሚሊዮን ዶላር በ15 ሚሊዮን ጨምሯል።
This announcement of funding will help the prioritization of life-saving projects.
የዚህ የገንዘብ ድጋፍ መለቀቅ እንደ የምግብ ዋስትና፣ የተመጣጠነ ምግብ፣ ጤና፣ የደህንነት ዋስትና የመሳሰሉ ህይወት አድን ስራዎችን ቅድሚያ ሰጥቶ ለመስራት ያግዛል። የሚሰሩትን ስራዎች ዝርዝር አገራቱ እስከዚህ ወር መጨረሻ ድረስ ያቀርባሉ።
የዚህ ገንዘብ እርዳታ ተጠቃሚ ከሆኑ ሀገራት መካከል የተባበሩት መንግስታት ድርጅት በግጭት በኮቪድ-19 ወረርሽኝና በኢኮኖሚ መውደቅ ምክንያት ለአደጋ የተጋለጡ ወደ 3 ሚሊዮን ለሚጠጉ ሰዎች እርዳታ የሚሰጥበት ሚያንማር አንዷ ናት። በተጨማሪም የመንግስታቱ ድርጅት የገንዘብ ድጋፍ ለቡርኪና ፋሶ፣ ቻድ፣ ኒጀርና በአፍሪካ ማዕከላዊ ሳህል በታጣቂዎች በሚደርስ ጥቃት ምክንያት በሚደርስ መፈናቀል ችግር ላይ ለወደቁ 3 ሀገራት ይደርሳል። ላርክ እንደሚሉት እነዚህ ሀገራትና በአፍሪካ በመካከለኛው ምስራቅ እንዲሁም በአሜሪካ ችግር ውስጥ ያሉ እንደ ሃይቲና ሁንዱራስ ያሉ ሀገራት የሚያስፈልጋቸውን አስቸኳይ ድጋፍ ለማሟላት እያንዳንዳቸው ከ5 እስከ 12 ሚሊዮን የሚደርስ የገንዘብ ድጋፍ ያገኛሉ።
These allocations happen twice a year to countries selected because of their low level
በተመናመነ የገንዘብ ድጋፍ ባላቸው ከፍተኛ የሰብአዊ ቀውስና ተጋላጭነት ምክንያት ለተመረጡ ሀገራት የሚደረገው ድጋፍ በአመት 2 ጊዜ የሚሰጥ ነው። እነዚህ ሀገራት አዲስ ሀገራት በአዲስ የሰብአዊ ገንዘብ ማሰባሰብና ድጋፍ ስራ ውስጥ የተካተቱት ባለፈው አመት በነበራቸው የገንዘብ ችግር ምክንያት ባደረጉት ተማጽኖ ነው። ባለፈው አመት ማብቂያ ሁሉም ከሚያስፈልጋቸው ድጋፍ ከ50% ያነሰ ነው ያገኙት።
የሰብአዊ እርዳታ ፍላጎት በአለም ዙሪያ እያደገ ነው። የተባበሩት መንግስታት ድርጅት እንደሚለው እንደ አውሮፓውያን አቆጣጠር በ2022 መጨረሻ ቢያንስ 274 ሚሊዮን ሰዎች የሰብአዊ እርዳታ ያስፈልጋቸዋል። ከነዚህ ውስጥ እጅግ ለጉዳት ተጋላጭ የሆኑትን ሰዎች ለመርዳት ቢያንስ 41 ቢሊዮን ዶላር ያስፈልጋል። በአሁን ወቅት ከፍተኛ የሰብአዊ እርዳታ ተማጽኖ ከመያሰሙ ሀገሮች ቀዳሚ የሆነችው አፍጋኒስታን ስትሆን 22 ሚሊዮን ለሚሆኑ ሰዎች እርዳታ ለመስጠት የመንግስታቱ ድርጅት 4.5 ቢሊዮን ዶላር እርዳታ ጠይቋል። ይህም ከሀገሪቱ ህዝብ ግማሽ የሚሆነው ነው።
ዛሬ በዩናይትድ ስቴትስ የማርቲን ሉተር ኪንግ ቀን ነው። እንደ አውሮፓውያን የቀን አቆጣጠር ከ1986 ዓመተ ምህረት ጀምሮ ዩናይትድ ስቴትስ የሲቪል መብቶች ትግል አውራው ማርቲን ሉተር ኪንግ የልደት ቀን መታሰቢያ አድርጋ ታከብራለች። ይሁንና የዘንድሮ የማርቲን ሉተር ኪንግ ቀን ለሴኔት የቀረበው የመራጮች መብት ህግ ባለመጽደቁ ምክንያት የጥቁሮች መብት በብዙ አመታት ውስጥም ቢሆን ወደፊት አልተራመደም የሚሉ ድምጾች ተበራክተዋል። ይህን ቅዋሜም የዛሬውን ቀን ከባድ መንፈስ እንዲጫነው አድርጎታል። በዚህ ዙሪያ ሮብ ግሬቨር እና ላውራ ቦማን ያዘጋጁትን ዘገባ ኤደን ገረመው እንደሚከተለው ታቀርበዋለች።
They I want to say to the people of America and the nations of the world.
ዛሬ ለአሜሪካና ለዓለም ህዝብ ማንንም ሊያስቆመን በማይችል መልኩ እየተራመድን መሆኑን ልገልጽ ወዳለሁ።
የማርቲን ሉተር ኪንግ ጁኒየር የመብቶች እንቅስቃሴ የተጀመረው እንደ አውሮፓውያን አቆጣጠር በ1955 በደቡባዊ አላባማ ጥቁሮችና ነጮች ተቀላቅለው በህዝብ መጓጓዣ ላይ እንዲጓዙ መዋጋት ከጀመረበት ጊዜ አንስቶ ነው። ከዛን ጊዜ አንስቶ ሰላማዊ የሆነ የመብቶች እንቅስቃሴን መምራቱን ቀጠለ። እንደ አውሮፓውያን አቆጣጠር በ1964 ዓ.ም ማርቲን ሉተር ኪንግ የኖቤል ተሸላሚ ሲሆን በዛኑ በተመሳሳይ አመት ደግሞ የዩናይትድ ስቴትስ ፕሬዝዳንት ሊንደን ጆንስ የዜጎችን መብት በቀጣዩ ደግሞ የመራጮችን መብት አጸደቁ። እነዚህ ህጎች በህዝብ መገልገያ ቦታዎች በጥቁሮች ላይ ይደርሱ የነበሩ መገለሎችን ያስቆሙ ሲሆን ጥቁሮች በሀገራቸው ምርጫ ላይ እንዲሳተፉ የፈቀዱ ነበሩ። ማርቲን ሉተር ኪንግ ዛሬ ህልም አለኝ የተሰኘውን ታዋቂውን ንግግራቸውን አደረጉ።
I have a dream.
ዛሬ አንድ ህልም አለኝ። ምስኪኖቹ ህፃናት ልጆቼ አንድ ቀን በቆዳ ቀለማቸው ሳይሆን በሚያሳዩት ባህሪ የሚመዘኑበት ሀገር ላይ ይኖራሉ ብዬ ተስፋ አድርጋለሁ።
በዚህ ሳምንት የዩናይትድ ስቴትስ የፍትህ ቢሮ የዶክተር ማርቲን ሉተር ኪንግን መታሰቢያ በድረገጽ ላይ በተካሄደ ፎረም አክብሯል። ክሪስቲን ክላርክ የዜጎች መብት ምክትል ጠቅላይ አቃቤ ህግ ናቸው። በእለቱ እንዲህ ብለዋል።
Dr. King has had a tremendous impact on all our lives and his legacy of
Dr. King የሁላችንም ህይወት ላይ አሻራውን አሳርፏል። ከተስፋ ጋር የተያዘው ዝናውና ለእኩልነት ያለው ጥረት የዜጎች መብቶች ቢሮ ውስጥ ዋና ትኩረታችን ሆኖ ይቀጥላል።
በተመሳሳይ ሼሪል አይፊል የህግ መከላከያና የትምህርት ድጋፍ ፕሬዝዳንት ናቸው። የዶክተር ማርቲን ሉተር ኪንግን እንቅስቃሴና ትግል እንዲገልጸውት ነበር።
Dr. King is saying give us the ballot so that we can
ዶክተር ኪንግ ያለው ፍትሃዊ የሆኑ ዳኞችን መምረጥ እንድንችል ድምጻችንን ስጡን ነው። የምርጫ ካርዱን ስጡን። የወንጀለኛ መቅጫ ህግ የሚያውቁና ድምጻችን እንዲሰማ የሚያደርጉ ተወካዮችን መምረጥ እንድንችል ነው ያለው።
በዚህ ሳምንት መጀመሪያ ላይ ፕሬዝዳንት ጆ ባይደንና ምክትል ፕሬዝዳንት ካማላ ሃሪስ በጆርጂያ ግዛት በሚገኘው የማርቲን ሉተር ኪንግ መካነ መቃብር በመገኘት አክብሮታቸውን ያደረሱ ሲሆን ፕሬዝዳንቱ በአሁን ሰዓት አከራካሪ ሆኖ ስለቀጠለው የመራጮች መብት ንግግር አድርገዋል።
It's not just here in Georgia. Last year alone, 19 states not proposed but an act.
በዚህ በጆርጂያ ግዛት ብቻ አይደለም ባለፈው አመት ብቻ በ19 ግዛቶች 34 የሚሆኑ የመራጮችን መብት የሚገቱ ህግ ረቂቆች ለውሳኔ መቅረብ ብቻ ሳይሆን መጽደቅ ይችላል። አሁንም 400 የሚጠጉ የመራጮችን መብት የሚገድቡ ህጎችን የሪፐብሊካን ግዛቶች እያረቀቁ ይገኛሉ። ከአሁን በኋላ ማን ይመረጣል የሚለው እንዲሁም የመረጣችሁበት ድምጻችሁ ዋጋ አለው ወይ የሚለው ነው የሚያሳስበው።
ሪፐብሊካኖች የባይደንን ይህንን አባባል ታዲያ አሜሪካንን ለመጠበቅ እንጂ የመራጮችን መብት ለመገደብ የተደረገ አይደለም ሲሉ ይከራከራሉ። ከዚህ በተጨማሪም ሴኔቱ ያለ ሪፐብሊካኖች ድጋፍ አዲስ ህግን ለማጽደቅ ማሰቡ እንዳሳሰባቸውም ተናግረዋል። ይህ በእንዲህ እንዳለ ታዲያ በታሪክ ዘረኞች ተብለው የሚታወቁት እንደ የኮንፌዴሬሽኑ ጀነራል ቶማስ ስቶንዋል ጃክሰን ያለመሳሰሉ ሰዎች የተሰሩ የመታሰቢያ ሐውልቶችም እየፈረሱና እየተነቀሉ ይገኛሉ። ሚቼል ኮልበርት ይህንን ጉዳይ ባጽኖት ትከታተላለች።
እነዚህ ምልክቶች ለማህበረሰቡ መጥፎ ናቸው። ስለዚህ ሰዎች ቁስላቸውን እንዲሽር አንስተናቸዋል።
ማርቲን ሉተር ኪንግ የመራጮች መብት ይከበር ዘንድ በእጅጉ የጣረ ሰው ነው። በዛ ወቅትም እንዲህ ሲል ተናግሮ ነበር።
የተስፋይቱን ምድር አይቻታለሁ። አብሬያችሁ አልገባ ይሆናል። ነገር ግን ዛሬ ምሽት እንደምታውቁት የምሻው ነገር ቢኖር እኛ ወደ ተስፋይቱ ምድር የምንገባ ሰዎች ነን።
ማርቲን ሉተር ኪንግ እንደ አውሮፓውያን አቆጣጠር በ1968 ዓመተ ምህረት በሰው እጅ ህይወቱ አልፏል። ይሁን እንጂ ከብዙ 10 ዓመታት በኋላም ንግግሮቹ የዘር መድሎን በተመለከተ ያሉትን ችግሮች ለመፍታት ሰዎች ይንቀሳቀሱ ዘንድ ጉዳዩንም ብሔራዊ ርዕስ ያደርጉት ዘንድ ብዙዎችን ያነቃቃሉ። እስካሁን ድረስም በአሜሪካ ምድር የዘር መድሎ አሳሳቢ ጉዳይ እንደሆነ ቀጥሏል። ይሁንና የዘንድሮ በዓል በከበደ ልብ እየታሰበ ይገኛል። ኡድለት ማርቲን ሉተር ኪንግ ሶስተኛው የሴኔት አባላት ሲንማና ሙንቺን የመራጮች መብት ይከበር ዘንድ የፕሬዝዳንት ጆ ባይደን አስተዳደር ያወጣውን ረቂቅ ባለማጽደቃቸው ምናልባት እነዚህ ሰዎች በታሪክ መታወስ ፈልገው ሊሆን ይችላል። ታሪክ አይበይንም። ታሪክ በሞተ ሰው አትያይ ነው የሚያያቸው። ዴሞክራሲን ማስጠበቅ ሲኖርባችሁ የት ሄዳችሁ ነበር ሲል ይጠይቃችኋል ሲሉ መራር የሆነ ትችት ሰጥተዋል። በዛሬው ዕለትም የማርቲን ሉተር ኪንግ ጁኒየር ቤተሰቦች በዋሽንግተን ዲሲ የሰብአዊ መብት ታጋዩን ለመዘከር የእግር ጉዞ አድርገዋል።
እያደመጣችሁ ያላችሁት በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት በቪኦኤ ኢትዮጵያ ቻናል ኤንኤስኤስ 12 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምጽ ስርጭት ነው። በዌብሳይታችን amharic.voenews.com ላይ እንገኛለን። በፌስቡክ @voenews ላይ ስርጭታችን በቀጥታ እየተላለፈ ይገኛል። በትዊተር #voenews ብላችሁ ተከተሉን። ኢንስታግራም እና ዩቲዩብ ላይም አለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪው የስልክ መስመራችን 202-205-9942 የውስጥ መስመር 14 አስተያየቶቻችሁን በድምጽ በተቀረጸው መመሪያ መሰረት አኑሩ ወይም horn@voenews.com ላይ ኢሜል አድርጉልን። አድማጮች አሁን የፕሮግራም ማሳሰቢያ አለን።
ንግድና ምጣኔ ሀብት። መንግስት በኮቪድና በጦርነቱ የተጎዳውን የምጣኔ ሀብት ለመቋቋም የመደበው በጀትና እንደገናም የጠየቀው ተጨማሪ የማሻሻያ በጀት አንድም በቂ አይደለም፣ ሁለትም ችግሩ በበጀት ብቻ የሚፈታ አይደለም ይላሉ ባለሙያው።
ጦርነቱ ቆሞ አብዛኞቹ ይቺ ሀገር መልሳ መቋቋም አለባት የሚል እምነት ይዘው ትረስት ጥለውበት በዚህ አሰራር ላይ እንግዲህ ካላረጉ በስተቀር ያልከው ስጋት እንዳለ ነው።
የሰማችኋቸው የምጣኔ ሀብቱ ተመራማሪ ዶክተር ደግዬ ጎሹን ነበር። ለሁለተኛው ክፍል ዝግጅት በነገው ምሽት ይጠብቁን። የአሜሪካ ድምፅ
ያስተናገድኳችሁ ያለው ጽዮን ግርማ ነኝ። አሁን ለማርቲን ሉተር ኪንግ መታሰቢያ የተሰናዱ ዝግጅቶቻችንን ከማስደመጣችን በፊት የሰኞ ምሽት ስፖርት እናስቀድም። የአፍሪካ ዋንጫ ውድድር ያልተጠበቁ ውጤቶችን እያስመዘገበ ቀጥሏል። የዓለም ቁጥር አንድ የሜዳ ቴኒስ ተጫዋቹ ኖቫክ ጆኮቪች በፍርድ ቤት ትዕዛዝ ከአውስትራሊያ እንዲወጣ ተደርጓል። ኬኔዲ አባተ ይህንንና ሌሎች የሳምንታዊ የስፖርት ዝግጅቶችን አካቶ ተከታዩን ዘገባ አሰናድቷል።
33ኛው የአፍሪካ ዋንጫ ውድድር ያልተጠበቁ ውጤቶችን እያስመዘገበ ቀጥሏል። በካሜሩን አስተናጋጅነት እየተካሄደ ባለው የአፍሪካ ዋንጫ ሁለተኛ የምድብ ጨዋታዋን ከአዘጋጇ ጋር ያደረገችው ኢትዮጵያ 4-1 በሆነ ውጤት ተሸንፋለች። ባለፈው ሐሙስ ጥር 5 በተካሄደው የሁለቱ ብሔራዊ ቡድኖች ጨዋታ ዋሊያዎቹ በመጀመሪያው አጋማሽ ከተጋጣሚያቸው የተሻለ የኳስ ቁጥጥር በማድረግ የጨዋታውን የበላይነት ወስደው ታይተዋል። ዋሊያዎቹ ጨዋታው በተጀመረ ገና በ4ኛው ደቂቃ በዳዋ ውጤት አማካኝነት ባስቆጠሩት ጎል መሪ መሆን ቢችሉም መሪነታቸው የቆየው ግን ለ4 ደቂቃዎች ብቻ ነበር። በ8ኛው ደቂቃ የካሜሮን ብሔራዊ ቡድን በካርል ቶኮይ ካምቢ የግንባር ኳስ አቻ ሆኖ የመጀመሪያው አጋማሽ ቢጠናቀቅም ከረፍት መልስ 3 ተጨማሪ ጎሎችን ያስቆጠሩት የውድድሩ አዘጋጆች ጨዋታውን 4-1 ማሸነፍ ችለዋል። ይህን ውጤት ተከትሎ በሁለቱ ጨዋታዎች ሙሉ 6 ነጥብ ያላት ካሜሮን ወደ ቀጣዩ ዙር ማለፏን ስታረጋግጥ በሁለት ጨዋታዎች ምንም ነጥብ ያላገኘችው ኢትዮጵያ ደግሞ የማለፍ እድሏ የተሟጠጠ ሆኗል። ኢትዮጵያ ለማለፍ ከቡርኪና ፋሶ ጋር የምታደርገውን የዛሬውን የምድቧን 3ኛና የመጨረሻ ጨዋታ ከማሸነፍ ባለፈ የሌሎችን ውጤትም ትጠብቃለች። ከመጨረሻው የምድብ ጨዋታ በፊት መግለጫ የሰጡት አሰልጣኝ ውበቱ አባተ በቡድናችን ላይ በተለይ በአእምሮ ረገድ ችግሮችን ተመልክተናል ያሉ ሲሆን በዚያ ላይ ከሰራን እድሉ አለን እንደምናሳካም አምናለሁ ማለታቸው የኢትዮጵያ እግር ኳስ ፌዴሬሽን አስታውቋል። ያልተጠበቁ ውጤቶች እየተመዘገቡበት ባለው በዚህ ውድድር ያለፈው የአፍሪካ ዋንጫ ባለቤት አልጄሪያ ትናንት በኢኳቶሪያል ጊኒ ተሸንፋ ወደ ቀጣዩ ዙር የማለፍ እድሏ አጣብቂኝ ውስጥ ገብቷል። አልጄሪያ በውድድሩ ለመቆየት በቀጣዩ ሐሙስ ከምድቡ መሪ ኮት ዲቫር ጋር የምታደርገውን ጨዋታ ማሸነፍ ግድ ይላታል። ኖቫክ ጆኮቪች በፍርድ ቤት ትዕዛዝ ከአውስትራሊያ ተባሮ ወጥቷል። የዓለማችን ቁጥር አንድ የሜዳ ቴኒስ ተጫዋች ኖቫክ ጆኮቪች ቪዛው እንዲሰረዝ በፍርድ ቤት መወሰኑን ተከትሎ ዛሬ ከተጀመረው የአውስትራሊያ ኦፕን ተሳትፎ ውጪ በመሆን ከሀገሪቱ ተባሯል። የዓመቱ የመጀመሪያው የቴኒስ ግራንድ ስላም ሊጀመር አንድ ቀን ብቻ ሲቀረው ሀገሪቱን ለቆ እንዲወጣ የተወሰነበት ጆኮቪች የአምናውን የወንዶች ነጠላ ሻምፒዮንነት ድሉን ማስጠበቅ የሚችልበትን እድል ተነፍጓል። የ34 ዓመቱ የሜዳ ቴኒስ ኮከብ ጆኮቪች የኮቪድ-19 ክትባት አልወሰደም በሚል አውስትራሊያ እንደደረሰ በኢሚግሬሽን ማቆያ ውስጥ ብዙ ቀናትን ለማሳለፍ ከተገደደ በኋላ ባለፈው ሳምንት ከሀገሪቱ ላለመባረር ያቀረበው ይግባኝ ተቀባይነት አግኝቷል ነበር። ሆኖም ከትናንት በስቲያ ምሽት በሆቴል ማቆያ ውስጥ ያሳለፈው ጆኮቪች የአውስትራሊያ የኢሚግሬሽን ሚኒስትር አሌክስ ሃውክ ቪዛው እንደገና እንዲሰረዝ ያሳለፉትን ውሳኔ በፍርድ ቤት ክርክር መርታት አልቻለም። የአውስትራሊያ መንግስት የኮቪድ-19 ክትባት ያልተከተበው ጆኮቪች በሀገሪቱ ውስጥ መገኘቱ በህዝቡ ዘንድ የጸረ ክትባት ስሜት እንዲጨምር ሊያደርግ ይችላል ሲል ተከራክሯል። የቪዛ ስረዛውም በአውስትራሊያ ፌዴራል ፍርድ ቤት በሶስት ዳኞች የጋራ ድምጽ ጸንቷል። 9 ጊዜ የአውስትራሊያ ኦፕን ሻምፒዮን የሆነው ጆኮቪች ወጪውን እንዲከፍል የታዘዘ ሲሆን በሀገሪቱ ህግ መሰረት ለሶስት አመታት ወደ አውስትራሊያ እንዳይገባ ሊከለከል ይችላል። የአውስትራሊያው ጠቅላይ ሚኒስትር ስኮት ሞሪሰን ግን የሶስት አመታት እገዳው በጆኮቪች ላይ ተፈጻሚ ላይሆንና በቅርቡ ወደ ሀገሪቱ መግባት ሊፈቀድለት እንደሚችል ተናግረዋል። ጆኮቪች ከፍርዱ በኋላ በሰጠው አስተያየት በፍርድ ቤቱ ውሳኔ በጣም ቅር ተሰኝቻለሁ ያለ ሲሆን ተጨማሪ አስተያየት ከመስጠቱ በፊት ግን ለረፍትና ለማገገም የተወሰነ ጊዜ መውሰድ አለብኝ ብሏል። የጆኮቪች የሰሞኑ የአውስትራሊያ ጉዳይ በመላው ዓለም መነጋገሪያ ሆኖ መቆየቱ ይታወቃል። የቼክ ፕሬዝደንት የቤጂንግ 2022 ዲፕሎማሲያዊ እቀባና ወገዙ። የቼክ ፕሬዝደንት ሚሎሽ ዜማን በ2022 የቤጂንግ የክረምት ኦሎምፒክ በዩናይትድ ስቴትስ የተጀመረውን ዲፕሎማሲያዊ እቀባ የሚቀላቀሉ ሀገራት ቁጥር እየጨመረ መምጣቱን ተቃውመዋል። የኦሎምፒክ ጨዋታዎች ፖለቲካ መሆን የለባቸውም ሲሉም ፕሬዝደንቱ ድርጊቱን ተችተዋል። ከሶስት ዓመታት ባነሰ ጊዜ ውስጥ ይጀምራል ተብሎ በታቀደው የክረምት ኦሎምፒክ ጨዋታ ላይ በርካታ ሀገራት የመንግስት ባለስልጣናትን ወደ ቻይና ዋና ከተማ ለመላክ ፈቃደኛ አይደሉም። ይህም በቻይና ይፈጸማል የሚሉትን የሰብአዊ መብት ጥሰት በመቃወም መሆኑን የዲፕሎማሲ እቀባውን የተቀላቀሉ ሀገራት አስታውቀዋል። መሰል ዲፕሎማሲያዊ እቀባን ተግባራዊ ለማድረግ ከቼክ ሴኔትም ባለፈው ዓመት ሐሳብ ቀርቦ የነበረ ቢሆንም ፕሬዝደንት ዜማን ሐሳቡን ተችተዋል። ከረጅም ጊዜ በፊት በ1980 በሞስኮና በ1984 በሎስ አንጀለስ መሰል እቀባ አጋጥሟል ያሉት ፕሬዝደንቱ አንዳንድ የፖለቲካ ጎሾች ብለው የገለጿቸው አካላት በኦሎምፒኩ ላይ አለመኖራቸው በእርግጠኝነት ምንም ስጋት አይፈጥርም ሲሉ ተናግረዋል። የሩሲያው ፕሬዝደንት ቭላዲሚር ፑቲንና የዓለም አትሌቲክስ ፕሬዝደንት ሰባስቲያን ኮም የዲፕሎማሲ እቀባ ውሳኔዎችን በመቃወም ሐሳብ መስጠታቸው ይታወሳል። ቼክ ሪፐብሊክ በቤጂንግ 2022 ላይ ሀገሪቱን የሚወክሉ 113 አትሌቶችን በመያዝ በታሪክ ከፍተኛ ቁጥር የያዘውን ቡድኗን ወደ ክረምት ኦሎምፒኩ ልትልክ ተዘጋጅታለች። ቻይና ከፍተኛ የሰብአዊ መብት ጥሰት ትፈጽማለች በሚል ተቃውሞ ከአትሌቶቻቸው ውጭ ባለስልጣናትን ለኦሎምፒኩ አንልክም ካሉ ሀገራት መካከል ዩናይትድ ስቴትስ፣ አውስትራሊያ፣ ቤልጅየም፣ ብሪታንያ፣ ካናዳ፣ ሊቱዌኒያ እና ኒውዚላንድ ይጠቀሳሉ። በመጨረሻም በኮቪድ-19 ምክንያት የተጫዋቾች የዝውውር ገበያ ለተከታታይ 2 ዓመታት ማሽቆልቆሉን የፊፋ ሪፖርት አመለከተ። የእግር ኳሱ ዓለም የዝውውር ገበያ አሁንም በኮቪድ-19 ተጽዕኖ እያሽቆለቆለ ሲሆን በጎርጎሮሳውያኑ 2021 ወደ 4.86 ቢሊዮን ዶላር በማሽቆልቆል በ2020 ከነበረው 5.63 ቢሊዮን ዶላር በ13.6 በመቶ ዝቅ ሲል በ2019 ከነበረው ደግሞ በ33.8 በመቶ መውረዱን የፊፋ የዓለም ዝውውር ሪፖርት አረጋግጧል። የዝውውር ወጪ እያሽቆለቆለ ሲሄድ 2021 ሁለተኛው ተከታታይ ዓመት ነው። በ2019 የዝውውር ገበያ ወጪው በመላው ዓለም ወደ 7.35 ቢሊዮን ዶላር ከፍ ብሎ ነበር። ምንም እንኳን በኮቪድ ወረርሽኝ ምክንያት ለተጫዋቾች ዝውውር የወጣው ወጪ ባለፉት 2 ዓመታት እየወረደ ቢመጣም በ2021 18068 ዓለም አቀፍ ዝውውሮች መከናወናቸውን ሪፖርቱ አመልክቷል። ይህም ከ2020 ጋር ሲነጻጸር የ5.1 በመቶ እድገትን ያሳያል። ከአጠቃላዩ የዝውውር መጠን ኮንትራታቸው በመጠናቀቅ ላይ የሚገኙ ተጫዋቾች ዝውውር 67 በመቶ የሚሆነውን የሚሸፍን ሲሆን ይህም የበጀት ቅነሳና ከፍተኛ ኪሳራ በመኖሩ ምክንያት የዝውውር ገበያው እንዴት እንደተለወጠ ያሳያል ነው የተባለው። የፊፋ መረጃ እንደሚያመለክተው አማካዩ የዝውውር ክፍያም በ2021 ወደ 300 ሺ ዶላር ወርዶ ከ2011 የክፍያ መጠን ጋር ተስተካክሏል። ለዛሬ መረጥናቸው ስፖርታዊ መረጃዎቻችን እነዚህ ናቸው። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
በዩናይትድ ስቴትስ የቀን መቁጠሪያ በፌደራል በዓላቱ ዝርዝር ውስጥ ስራ ዝግ ሆኖ በግለሰብ ስም ክብር የሚደረግባቸው ቀኖች ሁለት ብቻ ናቸው። አንድም ለሀገሪቱ መስራች አባት ጆርጅ ዋሽንግተን፣ አንድም ለሲቪል መብቶች ትግል አውራው ማርቲን ሉተር ኪንግ። የጆርጅ ዋሽንግተንም የልደት ቀን ቢሆን በአብዛኛው የፕሬዝዳንቶች ቀን ተብሎ ነው የሚታወቀው። የዛሬው ዕለት ግን ኤምኤልኬ ዴይ፣ ኪንግ ዴይ፣ ቄስ ዶክተር ማርቲን ሉተር ኪንግ ቀንም እየተባለ በስማቸው ይጠራል። ኪንግ የተወለዱት በኢትዮጵያ አቆጣጠር ጥር 7 1921 ዓመተ ምህረት ነው። በለጋ እድሜያቸው ባይቀጩ ዛሬ የ93 ዓመት አዛውንት ነበሩ። እለቱ መታሰቢያ በሆነላቸው የሲቪል መብቶች ትግል አመታት ላይ ቀደም ሲል በቪኦኤ ተዘጋጅተው ከነበሩ የታሪክ ትውስታዎች አንድ ሁለቱን እናሰማችሁ። ሰለሞን አባተ አዘጋጅቷቸዋል።
ዛሬ የማርቲን ሉተር ኪንግ ቀን በዩናይትድ ስቴትስ ይፋ የመንግሥት ክብረ በዓል ነው። ይህ ስለ ዶክተር ማርቲን ሉተር ኪንግ ስም ተከብሮ እንዲውል የተወሰነው ዕለት በየዓመቱ የሚውለው የአውሮፓውያኑ ጃንዋሪ ወር በገባ በሦስተኛው ሰኞ ነው። በ1963 ዓመተ ምህረት በአውሮፓውያኑ አቆጣጠር በኢትዮጵያ በ1955 ዓመተ ምህረት ማለት ነው። አፍሪካ አሜሪካውያን ወይም የአሜሪካ ጥቁሮች የኩልነት መብታቸው እንዲከበር በመጠየቅ ዋሽንግተን ዲሲ ላይ በመቶ ሺዎች የሚቆጠሩ አደባባይ ላይ ወጥተው ነበር። ይህ ሰልፍ ታላቁ የዋሽንግተን ሰልፍ ተብሎ የሚታወቅ ሲሆን እንደ አርማ ያነሳቸው መሰረታዊ ጥያቄዎች ስራና ነጻነት ነበሩ። ኦገስት 28963 ወይም ነሐሴ 22955 ዓመተ ምህረት በተካሄደው በዚህ ግዙፍ ሰልፍ ላይ ከ200,000 እስከ 300,000 የሚገመት ሰው ወጥቶ ነበር። ምንም እንኳ ከሰልፈኛው 3/4 ጉዳዩ በቀጥታ የሚመለከታቸው ጥቁሮች ይሁኑ እንጂ የነርሱ አጋር የሆኑ የነጻነትና የእኩልነት ሐሳብ አራማጅ ነጮችና ሌላም ቀለም ያላቸው ተሳታፊዎች ከጎናቸው በብዛት ተገኝተዋል። እነዚህ በዋሽንግተን ዲሲው ብሔራዊ አደባባይ ወይም ናሽናል ሞል ወጥተው የአሜሪካን ፖለቲካና የወቅቱን አድሏዊ አስተሳሰብ ያስጨነቁ ሰልፈኞች እናሸንፋለን፣ አንድ ቀን እናሸንፋለን እያሉ እጅ ለእጅ ተያይዘው ዘመሩ። እያንዳንዱም ሰው አንድ ቀን እናሸንፍ ዘንድ ከልቤ ከመሠረቱ አምናለሁ እያለ በኅብረ ዝማሬው ውስጥ ጮኸ። ዊ ሻል ኦቨርካም፣ እናሸንፋለን በአውሮፓውያን አቆጣጠር ከ1955 እስከ 1968 ዓመተ ምህረት ለዘለቀው የአሜሪካው የሲቪል መብቶች ንቅናቄና ትግል እንደ ብሔራዊ መዝሙር እንደ መለያ ዝማሬ ነበር። ዊ ሻል ኦቨርካም ዛሬም በብዙዎች ልብ ውስጥ ሕያው ዝማሬ ሆኖ በተመስጦ ያንጎራጉሩታል። በዚያ ብሔራዊውን አደባባይ ባጥለቀለቀው የነጻነት የእኩልነትና የሥራ ጥያቄ ተሟጋችና ታጋይ ሕዝብ ፊት ታዲያ ገና በከበደው የዘር መድሎ ጥላ ስር የቆሙት የእንቅስቃሴው መሪ ሰላማዊው ግን ብርቱ ታጋይ ማርቲን ሉተር ኪንግ ከአብርሃም ሊንከን መታሰቢያ ሐውልት ሕንፃ ደጃፍ እጅግ ታሪካዊውን ሕያው ሆኖ ዘወትር የሚነሳውን ይታየኛል ንግግራቸውን አደረጉ። I have a dream.
I have a dream that my four little children will one day live in a nation where they will not be judged by the color of their skin but by the content of their character. I have a dream today.
አንድ ቀን አራቱ ትንንሽ ልጆቼ በቆዳቸው ቀለም ሳይሆን በማንነታቸው በሚለኩባት አገር እንዲኖሩ ይታየኛል።
ያኔ የነበረው የጥቁር አሜሪካውያን በቆዳችን ቀለም ሳይሆን በማንነታችን እንለካ ጥያቄ የፖለቲካና የነጻነት ጥያቄ ፕሬዚደንት እንሁን አልነበረም። እንዲያውም በየትኛውም ደረጃ ለፖለቲካ ሥልጣን እንታጭ እንሾም አልነበረም። ድምፅ መስጠት ይፈቀድልን ነበር። ሥራ በችሎታችን ይሰጠን ነበር። የጥቁሮች ጥያቄ እነሆ በአሜሪካ ምድር በዚህ የተወካዮች ምክር ቤት ደጃፍ ላይ ጥቁር ፕሬዚደንት ቃለ መሐላ ፈጸመ። ለዚህች ዕለት ማርቲን ሉተር ኪንግ ውድ ዋጋ ከፍለዋል። እንደ አውሮፓውያን አቆጣጠር ጥር 15929 ዓመተ ምህረት በደቡብ አትላንታ ጆርጂያ ተወልደው ሚያዚያ 4968 ዓመተ ምህረት በ39 ዓመት ዕድሜያቸው በነፍሰ ገዳይ ጥይት ሜምፊስ ቴኔሲ ላይ የወደቁት ዶክተር ማርቲን ሉተር ኪንግ በዚያው የዋሽንግተኑ ንግግራቸው እንዲህ ብለው ነበር።
Shall be exalted. And every hill and mountain shall be made low. The rough places will be made plain. And the crooked places will be made straight. And the glory of the Lord shall be revealed. And all flesh shall see it together.
አንድ ቀን እያንዳንዱ ሸለቆ ከፍ ይላል፣ እያንዳንዱ ተራራና ኮረብታም ዝቅ ይላል፣ ጠማማውም ሁሉ ይቃናና ስርጓጡም ሜዳ ይሆንና፣ እናም የእግዚአብሔር ክብር ይገለጥና ሥጋ ለባሹ ሁሉ በአንድነት ሲመለከት ይታየኛል። ሕልም አለኝ፣ ወደ ደቡብም ይህን እምነት ይዤ እመለሳለሁ። ከዚህ እምነት ጋር ከተስፋ መቁረጥ ተራራ ላይ የተስፋን ሐውልት እንቀርጻለን።
We will be able to hew out of the mountain of despair a stone of hope.
ማርቲን ሉተር ኪንግ እንደ አውሮፓውያን አቆጣጠር በ1964 ዓመተ ምህረት የኖቤል የሰላም ሽልማትን ተጎናጽፈዋል። በ1977 ዓመተ ምህረት ከሞቱ በኋላ የፕሬዝደንቱን የነጻነት ሜዳሊያ ተሸልመዋል። በ2004 ዓመተ ምህረት የዩናይትድ ስቴትስ የተወካዮች ምክር ቤት የወርቅ ሜዳሊያ ታውጆላቸዋል። ከተስፋ መቁረጥ ተራራም የተቀረጸ የተስፋ ደንጊያ እንዲሆን በዩናይትድ ስቴትስ ፕሬዚደንቶች መታሰቢያ መስክ ውስጥ ድንቅ ሐውልት ቆሞላቸው በመጀመሪያው የአሜሪካ ጥቁር ፕሬዚደንት ባራክ ኦባማ ተመርቆ ለሕዝብ እይታ ክፍት ሆኗል።
ዝግጅቶቻችንን አጠናቀን ከመሰናበታችን በፊት
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል።
በአውሮፓውያን የቀን አቆጣጠር በየአመቱ ወርሃ ጥር በገባ በሶስተኛው ሰኞ አሜሪካውያን የዶክተር ማርቲን ሉተር ኪንግ ጁኒየርን መታሰቢያ ይዘክራሉ። ዶክተር ኪንግ በደቡባዊ ዩናይትድ ስቴትስ አላባማ ክፍለ ግዛት የባፕቲስት ቤተክርስቲያን ቄስና የዘር መድሎ ተቃዋሚ የነጻነት ታጋይና መሪ ነበሩ ሲል ይንደረደራል የዕለቱ ርዕሰ አንቀጽ። ኪንግ በህይወት ቢኖሩ ኖሮ ባለፈው ቅዳሜ በአውሮፓውያን የቀን አቆጣጠር ጥር 15 2022 ዓ ም 93ኛ ልደታቸውን ያከብሩ እንደነበር ገልጦ ዶክተር ኪንግ በጊዜው በአንዳንድ የዩናይት ስቴትስ ግዛቶች ይፈጸምባቸው የነበረውን የዘር መድሎ ተግባራዊ ያደርግ የነበረ ስርዓት ለማስቆም በተንቀሳቀሱ ጥቁር አሜሪካውያን ላይ የሚሰነዝረውን አስከፊ ጥቃት ለመታገል የታለሙና ከነውጥ በራቀ ሰላማዊ ተቃውሞ እንቅስቃሴ ላይ ያተኮረ የሲቪል መብቶች ንቅናቄን መምራታቸውን ያስታውሳል። ማህታማ ጋንዲ ያራምዱት የነበረውን በሰላማዊ መንገድ የሚካሄድ የተቃውሞ እንቅስቃሴ አሰራር ከልባቸው የተቀበሉት ዶክተር ኪንግ የሲቪል መብት ተቃውሞ አድራጊዎች በህብረት የሚከናወኑ የማህበራዊ አገልግሎቶችን ያለመጠቀም ወይም ከተመረጡ የንግድ ድርጅቶች ምርቶችን ያለመግዛትና ከቤት የመቀመጥ አድማ፣ ሰላማዊ ሰልፎችና ሌሎች የህዝባዊ እምቢተኝነት ድርጊቶች የሚመሩባቸውን ወደ ነጻነት የሚደረግ እርምጃ በተባለው መጽሐፋቸው ይዘረዝሯቸውን 6 መርሆች አዘጋጁ። ርዕሰ አንቀጹ ይቀጥላል። የመጀመሪያው ከብጥብጥ የጸዳ ተቃውሞ ደፋሮች የሚከተሉት ያናኗር ዘይቤና የክፋት ምግባርን መመከቻ መሳሪያ መሆኑን ይገልጻል። ሁለተኛው ደግሞ ነውጥ አልባ ተቃውሞ የሌሎችን ወዳጅነትና መግባባትን ጸጋው ለማድረግ ይሻል፣ እንዲሁም ቤዛነትና እርቅን ይፈጥራል። የክፋት ድርጊት የሚፈጽሙ ሰዎች እርኩስ ሰዎች ሳይሆኑ ራሳቸውም የዛ የክፋት ሥራ ሰለባዎች መሆናቸውን ስለሚረዳም ነውጥ አልባ ተቃውሞ የግፍ አድራጎቶችን ለማምከን ይታገላል እንጂ በሰዎቹ ላይ የተነጣጠረ ግብ አይኖረውም ያለው የዕለቱ ርዕሰ አንቀጽ አራተኛው መርህ በመከራ ውስጥ ማለፍ ትምህርት ለመቅሰምና ለመለወጥ የሚያግዝ እናም ስቃይን ያለበቀል እንደሚቀበል ያስረዳል። የማይገባ መከራ ትምህርታዊና የመለወጥ ዕድሎችን እንደሚያጎናጽፍ ያስታውሳል። በአምስተኛው መርህ መሰረት ነውጥ አልባ የነጻነት ትግል ከጥላቻ ይልቅ ፍቅርን ይመርጣል። በመጨረሻም ስድስተኛው መርህ ድፍን አጽናፈ ሰማይ ከፍትህ ጎን እንደሚሰለፍ ያሳያል። ማርቲን ሉተር ኪንግ ከመገደላቸው በፊት በነበረው የሳምንት ዕድሜ ውስጥ ነው እናሸንፋለን፣ ምክንያቱም የትክክለኝነት ሞራል የሚደርስበት አድማስ ረጅም ነገር ግን ወደ ፍትህ ያዘነበለ ነውና የሚለውንና የነጻነት ተስፋቸውን ያዘለ ሐሳብ እንደ አውሮፓውያን የዘመን አቆጣጠር ሚያዝያ 31 1968 ዓ.ም ከዋሽንግተን ዲሲው ብሔራዊ ካቴድራል ተገኝተው ባሰሙት ንግግር ያመለከቱት። ዶክተር ኪንግና የሚመሩት የሲቪል መብቶች ንቅናቄ ታላቅ ስኬት የተገኘው እንደ አውሮፓውያን የዘመን አቆጣጠር በ1964 ዓ.ም በህዝብ መሰብሰቢያ ቦታዎች ጥቁሮችን የሚያገለው አሰራርና እንዲሁም በዘር፣ በቀለም፣ በሃይማኖት፣ በጾታ ወይም በብሔር ማንነት ላይ የተመሰረተ የሥራ ዕድል ላይ የሚፈጸምን አድልዎ ህገወጥ ያደረገው የዜጎች መብት ህግ በጸደቀበት ወቅት ነው። እንደ አውሮፓውያን የቀን አቆጣጠር ሚያዝያ 4 1968 ዓ.ም ነፍሰ ገዳይ በተኮሰባቸው ጥይት ተመተው ሲገደሉ ዶክተር ኪንግ የ39 ዓመት ጎልማሳ ነበሩ። ይሁንና በአጭር የህይወት ዘመናቸው የሰሩት ሥራ ያሆኑ ይቀጥላል። በተከተሉት 10 ዓመታት ውስጥም በጊዜው የነበሩ አግላይ ህጎች ተሻሩ። እናም ዛሬ መድሎ የተወገዘና በህግ የሚያስቀጣ ወንጀል ሊሆን በቅቷል ይላል ርዕሰ አንቀጹ። የዶክተር ማርቲን ሉተር ኪንግ ህይወት የሰው ልጅ የመጨረሻው መለኪያ በምቾትና ሲመቸው ብቻ በሚቆምለት መርህ ሳይሆን በፈተናና ውዝግብ በተቀሰቀሰ ጊዜ ጭምር ላመነበት ዓላማ መቆም መቻሉን ሲያስመሰክር ነው ሲሉ ራሳቸው የተናገሩት አባባል በሚፈተሽበት መነጽር ሊመረመሩ ይችላሉ። ስራቸው እንደሚያሳየው ግን እርሳቸው ያን ምርጫ ሲያደርጉ አይገኙም ሲል በጥቁሮች መብት ታጋዩ ማርቲን ሉተር ኪንግ መታሰቢያ ላይ ያተኮረው የዕለቱ ርዕሰ አንቀጽ ሐተታውን ደምድመዋል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር።
የተከበራችሁ አድማጮች፣ ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ። በሁሉም ስፍራ ባሉ መላ ባልደረቦቻችን ስም የምሰናበታችሁ ሳስተናግዳችሁ ያመሸሁት ጽዮን ግርማ ነኝ። አብራችሁን ስለቆያችሁ እናመሰግናለን። ሰላም፣ ደናደሩ።